እስክንድር እንደምናመሽ።
እንደምናመሽ አሉላ።
ዛሬ ጥቅምት 6 2011 ዓመተ ምህረት የዋለው የህዝብ ተወካዮች ምክር ቤት አዲስ የካቢኔ ሹመት ሰይሟል። ከ20ው የካቢኔ ሹመት ውስጥ ከፊሉ ሴቶች መሆናቸው ተገልጧል። የካቢኔ አባላትን ቁጥር ከ28 ወደ 20 መውረዱ ተገልጿል። እስኪ የሆነውን ነገር በወጉ አስጨብጠን።
አዎ አሉላ፣ አንተም እንዳልከው ዛሬ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት ካቢኔ በእውነቱ እስካሁን ከነበሩት በስብጥር ደረጃ በጣም የተለየ ነው። በርካታ ሴቶች በቁልፍ ኃላፊነቶች ተመድበዋል። ከነዚህ ውስጥ ለምሳሌ ዛሬውኑ ከፓርላማ አፈ ጉባኤነት የለቀቁት ሙፈሪያት ካሚል፣ እንግዲህ የቀድሞዋ የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ ያን የምንጠራቸው አሁን አዲስ የተቋቋመው የሰላም ሚኒስቴር ሚኒስትር ሆነዋል። እንግዲህ በዚህ ሚኒስቴር መስሪያ ቤት ስር አሉላ በርከት ያሉ የኢትዮጵያ የደህንነት መስሪያ ቤቶች አሉ። ስለዚህ ወይዘሪት ሙፈሪያት ካሚል በርከት ያሉ የደህንነት መስሪያ ቤቶችን በበላይነት የሚመራው የሰላም ሚኒስቴር የተባለው አዲስ የሚኒስቴር መስሪያ ቤት ሚኒስትር ሆነው ተሹመዋል። በሱ ስር በሰላም ሚኒስቴር ስር ካሉት የደህንነት መስሪያ ቤቶች መካከል ለምሳሌ የመረጃ ደህንነት ኤጀንሲ፣ የፌደራል ፖሊስ ኮሚሽን እንደዚሁም ሌሎችም ይገኙበታል። እንደዚህ ያለ መቀጠል እንችላለን አሉላ። ሌላዋ በቁልፍ ኃላፊነት ላይ የተሾሙት ሴት ኢንጂነር አይሻ መሐመድ ናቸው። የመጀመሪያዋ ሴት የመከላከያ ሚኒስትር ሆነዋል ኢንጂነር አይሻ። ከዚህ ቀደም የባህልና ቱሪዝም እንደዚሁም የኮንስትራክሽን ሚኒስትር ነበሩ፣ እኚህ ወይዘሮ ማለት ነው። አሁን እንግዲህ የመከላከያ ሚኒስትር ሆነዋል። አንተም እንዳልከው ዛሬ ይፋ በተደረገው ካቢኔ ውስጥ ስማቸው ከተደመጠ ውስጥ 50% ሴቶች ናቸው እና ይህ የመጀመሪያው ነው ማለት ይቻላል። የዚህ ምክንያቱ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደገለጹት ሴቶች በአገሪቱ ውስጥ ላደረጉት አስተዋጽኦ እውቅና ለመስጠትና ሌሎችንም ምክንያቶችን ዘርዝረዋል። በነገራችን ላይ እነኚህ ይህ ዛሬ ይፋ የተደረገው ካቢኔ በአገሪቱ እየተካሄደ ያለው የለውጥ ሂደት አንድ አካል መሆኑን ጠቆም ተደርጓል። በዚህም መሰረት አዳዲሶቹ የካቢኔ ሚኒስትሮች ማለት ነው ወይም ሚኒስትሮቹ የራሳቸው ሚኒስቴር መስሪያ ቤቶች ውስጥ ማሻሻያ እንዲያደርጉ ይጠበቃል። ቢሮክራሲን ማስወገድ የመሳሰሉትን አላማ ይዘው ማለት ነው።
መልካም
አሉላ፣ እንግዲህ ከጥያቄ በመነሳት እቀጥላለሁ።
መልካም እስክንድር፣ ቀደም ብለህ በርከት ያሉ ትልልቅ የተለዩ ሁኔታዎችን ጠቅሰሃል። የሰላም ሚኒስትሯን ወይዘሮ ሙፈሪያት ካሚል የደህንነት መስሪያ ቤቶቹን ጭምር በስሩ የሚታቀፍ መሆኑን ገልጸሃል። የምህንድስና ባለሙያ አይሻ መሐመድ የአገር መከላከያ ሚኒስትር ሆነዋል። ከዚህ ቀደም ያልታየ ብቻ ሳይሆን በኃላፊነቱም ክብደት ይልቁንም ደግሞ አሁን ባለው የአገሪቱ ሁኔታ ሊኖር የሚችለውን ሚና ለመመልከት የሚጋብዝ ይመስለኛል። ይሄ ምናልባትም በተለየ ሁኔታ የታየ የጾታ ስብጥር አንታዊ እርምጃነት እኩል ለሴቶች እውቅና የሰጠ ብለውታል ጠቅላይ ሚኒስትሩ። በአጠቃላይ በሀገሪቱ ለማምጣት ከሚፈለገው ለውጥ አንጻር የግለሰቦቹ ብቃትስ የቱን ያህል ግምት ተሰጥቶታል? ከዚህ ቀደም ከተለያዩ አካባቢዎች የመጡ የተለያዩ ውክልና ያላቸው ሰዎች የፓርቲ ውክልናን ጨምሮ ቀደም ሲል የቆየ አሰራር ይታወቃልና አሁንስ ካሁን ቀደም ታይቶ የማይታወቅ በሚሰኝ ደረጃ አንታዊ እርምጃነቱ እኩል የግለሰቦችንስ ብቃት በተመለከተስ በዚህ ደረጃ በአሁን ሰዓት ሊባል የሚችል ነገር አለ ከወዲሁ አንተ የተረዳኸው?
አዎ እንግዲህ አሉላ፣ አንተም እንደምታውቀው ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ የሚሰጡ ሹመቶች ወይም የካቢኔ ቦታዎች መነሻ ከሚያደርጓቸው ነገሮች አንዱ የብሔረሰብ ማንነትን ነው። የብሔረሰብ ስብጥርን ከግምት ያስገቡ ሹመቶች ሲሰጡ ቆይተዋል ባለፉት ዓመታትም። አሁንም እንግዲህ አገሪቱ በለውጥ ላይ ባለችበት በዚህ ሰዓትም እነዚህ ነገሮች ከግምት መግባታቸውን የሚያሳይ ነው። ተሿሚዎቹ ሴቶች አሉላ ቅድም የጠቀስናቸውም ሌሎቹም እንግዲህ ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው ወይም የተለያዩ የኢትዮጵያ አካባቢዎችን የሚወክሉ ናቸው። ለምሳሌ ኢንጂነር አይሻ መሐመድ ከአፋር፣ ወይዘሮ ሙፈሪያት ካሚል ከደቡብ፣ እንደዚሁም ሌሎቹም ከተለያዩ የኢትዮጵያ አካባቢዎች የሚመጡ ናቸው። ወይዘሮ አዳነች አቤቤ ከኦሮሚያ ለምሳሌ የጉምሩክ መስሪያ ቤት እንዲመሩ የተሾሙ ናቸው። ወይዘሮ ዳግማዊት ሞገስ ከብአዴን፣ እንደዚህ ያለን መሄድ እንችላለን እና እነዚህ ነገሮች ከግምት መግባታቸውን ማየት ይቻላል እዚህ ላይ። ነገር ግን በሴትነታቸው ብቻ ነው ወይ ደግሞ የጾታ ስብጥርን ከግምት በማስገባት ለማመጣጠን ሲባል ብቻ ነው ወይስ በትክክል ያንን ኃላፊነት ሊወጡ የሚችሉ መሆናቸውም በደንብ ታስቦበታል የሚል ነው ያንተ ጥያቄ። ይሄንን በተመለከተ እንግዲህ ስንመለከታቸው አንዳንዶቹ እዚህ ከተሾሙት ውስጥ ባለፉት ጥቂት አመታት ውስጥ በተለይ ወደ ከፍተኛ ኃላፊነት ባጭር ጊዜ ውስጥ የመጡ ናቸው። በተለይ አሁን ከተጀመረው የለውጥ እንቅስቃሴ አንፃር ደግሞ በጠቅላይ ሚኒስትሩ እምነት የሚጣልባቸው መሆናቸውን የሚናገሩ ወገኖች አሉ። ቀደም ሲል ሳናገራቸው የነበሩ አንድ ተንታኝ እንዳሉት ግን በሳቸው ሐሳብ ማጠቃለል ብቻ ዛሬ ከተሾሙት ሰዎች ማንነት ይልቅ አብዛኛው ሰው ከግምት የሚያስገባው የዶክተር አብይን ማንነት ነው። ዶክተር አብይ ያላቸው ተቀባይነት በአገሪቱ ውስጥ አሁንም ከፍተኛ ነው እና እሳቸው የሚያቋቁሙት ካቢኔም ለእሳቸው አይን ሊታይ ይችላል። ስለዚህ ምናልባት ሚዛን የሚደፋው የእሳቸው ማንነት ነው። ሰው በእሳቸው የሚሰሩት ስራ ላይ ያለው ከፍተኛ እምነት ወይም ለለውጡ ያለው ድጋፍ እነዚህም ሰዎች ገና እንግዲህ በሂደት ማናቸው የስራ ውጤታቸው ምን ይመስላል የሚለው በሂደት የሚታይ ሆኖ ግን ለጠቅላይ ሚኒስትሩ ያለው ድጋፍ ለነዚህ ሰዎች ድጋፍ ሊሆናቸው ይችላል የሚል እምነት አለ በአንዳንድ ወገኖችና ተንታኞች በኩል አሉላ።